ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችኋል መጥቻችን። ዛሬ ማክሰኞ ሚያዝያ 15 ቀን 2011 ዓ.ም ተመረጠ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የሀገራችን የፖለቲካ ሁኔታ ከዕለት ዕለት እየተባባሰ ባስከፊ ሁኔታ ማለት ነው በመሄድ ላይ ነው። የራሳችን አክራሪ ዘረኞች ያነሱ ይመስል የሻቢያዎቹም ማተራመሱን ተቀላቅለዋል። የሽሙቹ አገዛዝ መረለቋል። አገዛዙና የባዕድ ተቀጣሪዎቻቸው የሚነዙትን ውጅንብር በተመለከተ ሳይጣሩ ወሬ ሳይገሉ ጎፈሬ በሚደርስ የቀረበውን የፍኖተ ዲሞክራሲ አተታ እናሰማለን። ከዚያም የመሰረታዊ ለውጥ አስፈላጊነትን በሚመለከት ከዚህ ቀደም አቅርበነው የነበረውን ሰፋ ያለ ጽሑፍ አሰምተን ክፍል አንድ ፕሮግራማችን ይጠናቀቃል። በቅድሚያ ዜና። የኢትዮጵያ አየር መንገድን ለውጭ አገር ባለሀብቶች ለመሸጥ የተወጠነውን የአዲሱን ሹም እቅድ ታዋቂ ኢኮኖሚስቶች ተቃወሙት። በአሜሪካን አገር በዩኒቨርሲቲ ኦፍ ሜሪላንድ የፋይናንስ ፕሮፌሰር የሆኑት ለማ ወልደ ሰንበት ሰኞ ባሳፈሩት የትዊተር መልእክት በጥሩ ሁኔታ እየሰራ ያለውንና ዓለም አቀፍ ዝናን ያተረፈውን የኢትዮጵያ አየር መንገድ ለምን ለውጭ አገር ባለሀብቶች ለመሸጥ እንቸኩላለን ብለዋል። ሽያጩ የሚካሄደው ግልጽነት በሌለውና የዋጋው ተመን ባልታወቀበት ሁኔታ ስለሆነ በመጨረሻ በፖለቲካ መስክ ተጽዕኖ ባላቸው ግለሰቦች ወይም ተቋሞች እጅ ሊገባ የሚችልበት ሁኔታ ሰፊ ነው ብለዋል። በአሁኑ ወቅት የኢትዮጵያ አየር መንገድ ለውጭ ባለሀብቶች እንዳይሸጥ ከፍተኛ እንቅስቃሴ እየተደረገ ነው ተብሏል። ሰሞኑን አዲሱ ሹም የመንግስት ድርጅቶችን ወደ ግል ለማዞር ከተቋቋመ ፕራይቬታይዜሽን አማካሪ ምክር ቤት አባሎች ጋር ውይይት ማካሄዱ ይታወቃል። በሰሜን ተራሮች ብሔራዊ ፓርክ ተከስቶ የነበረው የእሳት ቃጠሎ የዱር እንስሳቱን አለመንካቱ የፓርኩ ጽህፈት ቤት አስታወቀ። በፓርኩ ውስጥ ከ900 በላይ ዋልያዎች፣ 120 ቀይ ቀበሮዎች እና ከ7000 በላይ ጭላዳ ዛንጀሮዎች ይኖራሉ ተብሎ የተገመተ ሲሆን እሳቱ ምንም ጉዳት እንዳላደረሰባቸው ተረጋግጧል ተብሏል። በአዲስ አበባ ከተማ የንግድ ቤቶችን ከመንግስት የተከራዩ ነጋዴዎች በቅርቡ የፌደራል ቤቶች ኤጀንሲ ያደረገው የክራይ ጭማሪ የተጋነነና ከአቅም በላይ የሆነ ነው በሚል ማክሰኞ በጠቅላይ ሚኒስትር ጽህፈት ቤት ፊት ለፊት ተቃውሞ ሰልፍ አድርገዋል። ቀደም ብሎ ነጋዴዎቹ ጭማሪውን አስመልክቶ ያላቸውን ቅሬታ ለቤቶች ኤጀንሲ አቅርበው የነበረ መሆኑንና በቅሬታቸው መሰረት የተወሰነ ማሻሻያ መደረጉ ቢነገርም ነጋዴዎቹ አልተቀበሉትም። በጉራጌ ዞን የማረቆ ብሔረሰብ አባላት አዲስ በተዋቀረ የምስራቅ መስቃን ወረዳ ውስጥ መካለል እንደማይፈልጉ በመግለጽ የተቃውሞ ሰልፍ አድርገዋል። ጉራጌ አይደለንም የሚሉት ሰልፈኞች አዲሱ አደረጃጀት የማረቆን ብሔረሰብ ለሁለት የሚከፍል ነው ብለዋል። በመስቃን ወረዳ በማረቆና በመስቃን ብሔረሰቦች መካከል በተፈጠረ ግጭት ከ20 በላይ ሰዎች ህይወታቸው ማለፉ ይታወሳል። በአዲስ አበባ ከተማ በትራፊክ አደጋ ህይወታቸውን ካጡ ዜጎች መካከል 28 ከመቶ የሚሆኑት በሚኒባስ ተገጭተው የሞቱ መሆናቸውን የ2010ን መሰረት አድርጎ የተዘጋጀ የትራፊክ አደጋ ሪፖርት ግልጽ አድርጓል። በ2010 ዓ.ም ተመረጥ በትራፊክ አደጋ ህይወታቸውን ካጡ 478 ሰዎች መካከል 78 ከመቶ የሚሆኑት የተገጩት በእግራቸው ሲሄዱና መንገድ ሲያቋርጡ መሆኑን ሪፖርቱ ዘግቧል። ከሞቱት በተጨማሪ 3133 ሰዎች አካል ጉዳት ደርሶባቸዋል ተብሏል። ቦሌና ነፋስ ስልክ አደጋ የበዛባቸው ቦታዎች ሲሆኑ ከደረሱ አደጋዎች መካከል 40 ከመቶ ያህሉ የደረሱት ከተፈቀደው ፍጥነት በላይ በሚሮጡ አሽከርካሪዎች ነው ተብሏል። በሰሜን ወሎ በዋግ ህምራ አስተዳደር ዞን ተሰቆጣ ከ14800 ብር በላይ የሆነ የ100 ብር ሐሰተኛ ኖት መያዙን የአካባቢው ፖሊስ አስታውቋል። ኖቶቹ ለመጪው የትንሣኤ በዓል ግብይት ሊውሉ እንደነበርም ተገልጿል። የተያዙትም በህብረተሰቡ ጥቆማ ቢሆንም ባለቤቱ ያመለጠ መሆኑ ተገልጿል። መቀሌ የመሸጉት የወያኔ ባለሥልጣኖች አገሪቱን በብጥብጥና በትርምስ ማዕበል ውስጥ ለመጨመርና በተለያዩ ቦታዎች በህዝብ ላይ የሚፈጽሟቸው ጥቃቶች በተጨማሪ የኢኮኖሚ ችግር እንዲፈጠር ከፍተኛ እንቅስቃሴ እያደረጉ በመሆናቸው የተያዙት የሐሰት የብር ኖቶችን አትመው ወደ ሰቆጣ ያስገቡ መሆናቸውን ብዙዎች ይናገራሉ። በመጨረሻም በፈረንጆቹ የትንሣኤ በዓል ቀን በስሪላንካ በተለያዩ ቦታዎች በፈነዱ ቦምቦች የሞቱት ሰዎች ቁጥር 321 መድረሱ የተነገረ ሲሆን ከ500 በላይ የሚሆኑም የአካል ጉዳት የደረሰባቸው መሆኑን ፖሊስ አስታውቋል። የስሪላንካ መንግስት በሰጠው መግለጫ አገር በቀል የሆነውና ናሽናል ተውሂድ ጃማ በሚል ስም የሚታወቀው የእስላማውያን ቡድን ፈንጂዎቹን ያጠመደ መሆኑን የገለጸ ቢሆንም አይሲስ ለድርጊቱ ኃላፊነቱን ወስዷል። ከዚህ ቀደም አይሲስ ኃላፊነቱን በወሰደባቸው እርምጃዎች በተደጋጋሚ ቡድኑ ጥቃቱን ለማካሄድ የተረጋገጠ ማስረጃ ያልተገኘ መሆኑን በመግለጽ ያሁኑም የአይሲስ መግለጫ በጥንቃቄ ሊታይ ይገባዋል የሚሉ በርካታ ናቸው። የስሪላንካ ፖሊስ ከ40 የሚበልጡ ተጠርጣሪዎችን በቁጥጥር ስር ያደረገ ሲሆን ተመሳሳይ ጥቃቶችን ለመከላከል መንግስት በአገሪቱ ውስጥ ያስቸኳይ ጊዜ አዋጅ አውጇል። አዋጁ ፖሊሶችና የጸጥታ ኃይሎች ማንኛውንም ግለሰብ አለ ፍርድ ቤት ትዕዛዝ እንዲይዙና እንዲመረምሩ ይፈቅዳል። አድማጮቻችን፣ ለዛሬ ያጠናቀርነው ዜና በዚሁ ይጠናቀቃል። መለያችን መፈሪያችን ማንረከባችን የማክሰኞ ሚያዚያ 15 ቀን 2011 ዓ.ም ተመረጠ የፍኖተ ዲሞክራሲ ሬዲዮ ሀተታ። ሳይጣሩ ወሬ ሳይገሉ ጎፈሬ። ህዝብን ለማደናገር ሐሰት ወሬን ማናፈስ ማሰራጨት የረቀቀ ስልት ሆኗል። ይህን በረቀቀ መንገድ የሚያሰራጩ ባለሙያዎች ደግሞ በስተዋል። ዜናን አሽከርካሪ ዶክተሮች ስፒን ዶክተርስ ይባላሉ። መለስ ዜናዊ በአሜሪካ እነዚህን ውሸት አራጋቢዎችና አሻሻጮች በሚሊዮኖች ዶላር ቀጥሮ ሲጠቀምባቸው ነበር። አገዛዙ ዛሬም በዋሽንግተን ኬ ስትሪት ኬ መንገድ ላይ በከፍተኛ ወጪ የሚከፍላቸው ወሬ አናፋሾች አሉት። እነሱ ናቸው የሀገራችን ኢኮኖሚ አደገ፣ ተመነደገ፣ ህዝብ መሪውን ይወዳል፣ ተቃውሞ የለም፣ ሹሞቹ ብልህ ናቸው ወዘተ በሚል ሀቀኛውንና አሰቃቂውን እውነታ በሸፈንፈን ድራሹን የሚያጠፉት። ወያኔም ሻቢያን በትግል ላይ ሳሉ ሐሰት አሰራጮችን ቀጥረው ነበር። ዘንድሮ የሻቢያ ተቀጣሪዎች የኦነግን የነጫጭባ መልክ ሊኳኩሉለት እየጣሩም ናቸው። የዚህ ማጠንጠኛው ከየክስተት በተጀርባ ያለውን በሚገባ ማጤኔ ግድም ሆኑን ለማስረጋት ነው። በዛሬዎቹ ኦነግነን ባዮች በስተጀርባ ሻቢያና ኋላም ወያኔ መቆማቸውን ልንረሳው አይገባም። ኦህዴድ ተብሎ የወያኔ ተለጣፊ የሆነው ቡድንም ጌታው ወያኔ ሆኖ መቆየቱን ላንዳፍታም መዘንጋት አይቻልም። የሱዳን ህዝብ በሰሞኑ ትግሉ የበሽር የጸጥታ ኃላፊ የነበሩ ሁለት ሹሞችን ሲያባርር፣ በኢትዮጵያ ግን ያስከፊው ገጽታ አለቆቹ ዋና ሹሞች ሆነዋል። ዛሬ መድረክ ተሰጥቷቸው ህዝብን ሊያደናግሩና ሊከፋፍሉ ከአስመራ የመጡት ቡርቃዎች የሚዋርቁት ጸያፍና ህዝብን ከፋፋይ ግን ሐሰት ላይ የተመሰረተ መሆኑንም መቼም ቸል የምንለው አይደለም። ከሀገራችን ምድር ድራሻቸውን ማጥፋት ግዴታችን ነው። በነገራችን ላይ ሻቢያም ቢሆን በፌዴሬሽኑ መፍረስ ቅሬታ ተነሳ ቢሉም ለጀብሃ መመስረትና እንቅስቃሴ የአሜሪካ አቋምና በተለይ አብደልናስር ግብጽ ሚና በእይታ መግባት ያለበት ነው። ኤርትራ የአረብ መሬት አካል ናት ያሉት የባዝ ፓርቲ ተከታዮች ሶሪያና ኢራቅም ትግል ከተባለው ጀርባ ቆመው ለችግሮች መባባስ ምክንያት ነበሩ። የወለጋን ከኢትዮጵያ መገንጠል ደግሞ እንግሊዝ በሁለተኛው ዓለም ጦርነት ሲያበረታታው የቆየ ከመሆኑ ሌላ ኖርዌይና ስዊድንም በሰፊው በሁሉም መስክ ድጋፋቸውን ሰጥተዋል። ኖርዌይ ለምሳሌ ትምህርት ቤቶችን ለአንድ ቀን ዘግታ ተማሪዎች በየመንገዱ ለኤርትራ እንዲለምኑ አድርጋ 4 ሚሊዮን ዶላር ሰብስባ ለሻቢያ ማስረከቧ የሚታወስ ነው። ወያኔ የሻቢያና ለጥቆም የባዕዳን የበኩር ልጅ ሆኖ አገር ወዳድ ድርጅቶችን ኢዲዩና ኢሃፓን ለማጥቃት መሳሪያ የሆናቸው አገርን የካደ ቡድን መሆኑን ማንም አይዘነጋም። የኦሮሚያ እስላሚያው መሪ ሼክ ጃራ የሳውዲ አሽከሮች የነበሩ የኦስማን ሳላሳቤ ቡድን የሊቢያና የነኩዌትም ታዛዥ ነበር ወዘተ ወዘተ። ሁሉም ህልውናቸው ከኢትዮጵያ ጠላቶች ጋር የተያያዘ ነበር ብንል ስህተት አይሆንም። ሳይጣሩ ወሬ የሚያሰኘን ታሪክና ሀቅን ሳያውቁ የሚተረተሩና በስህተትም ሰልፋቸው ከሀገር ጠላቶች ጋር የሆነውን ይመለከታል። በአሜሪካ በእስራኤል በባዕድ በቀጥታ ቅጥረኛ ናቸውና መውቀስ አይቻልም። ሆዳቸውን አስቀድመው አገር ክደው ቅጥረኛ ሆነዋልና ያው በካህዲነትና ባንዳነት ተፈርጀው ምሳቸውን ማግኘት ያለባቸው ናቸው። አረጥራጮች ግን ወይ የሚደብቁት ቆሻሻ ታሪክ አላቸው አሊያም በድንቁርና ያነገቡት ባንዲራ ሐቅን ሸፍኖባቸዋል። እነዚህ ፍጥሮች ነጋ ጠባ በኢሃፓ ላይ መዝመቱን መርጠዋል። በአንድ ገጻቸው አገር ወዳድ መልክ ሊያሳዩ ሲቃጡ፣ ዞር ሲሉ ግን ከርስ አደርና ጠባብ ዘረኛ ሆነው ይጋለጣሉ። ከወያኔና ዛሬም ከሹሞቹ ጫማ ስር ወድቀው ኢሃፓን ማጥቃት በድርጅቱ ላይ ውሸት መጠረቅ ስራቸው የሆኑትን ይመለከታል። ድርጅቱን ጸረ አማራ የገንጣዮች ደጋፊ አድርገው ለማቅረብ ከመከጀላቸው ሌላ ለገንጣዮቹ መከሰትም ድርጅቱ ነው ሲሉም ተደምጠዋል። ለከትና ይሉኝታ ማጣት ይሏል ይህ ነው። የኤርትራ ነጻ አውጪ ግንባር በ1960 ዓ.ም ሲመሰረት ኢሃፓ በቦታው አልነበረም። የዋቆጉቱ የባሌ እንቅስቃሴ የነታደሰ ብሩ ሜጫ ቱለማ እንቅስቃሴ ሲጀምር፣ በደቡብ የአርሶ አደሮች አመጽ ሲከሰት የኢሃፓ መስራቾች ብዙዎቹ ሆነ በከንቶቹ የሚወገዘው አለልኝ የዩኒቨርሲቲ ተማሪዎችም አልነበሩም። ለመሆኑ ኢሃፓ ከምስረታው ጀምሮ ጠባብ ብሔረተኞችን ሲጋተር ዛሬ የሚንጣጡት ተቺዎች የት ነበሩ? ዛሬ የሹሙ ጭፍን ደጋፊ የሆነው የካሊፎርኒያ ምሁር ለምሳሌ ወደ ፖለቲካ ቅንጣትም ዘንበል ያለው በ1997 ምርጫ ጊዜ ነበር ሲል አድምጠናል። እነ ገላሳ ዲልቦና ሌንጮ ለታ የደርግ ቀኝ እጆች ነበሩ። ሌሎቹ በባዕድ አገር የግል ኑሯቸውን ሲያመቻቹና አንዳንዶቹም ለደርግ ወያኔ ሲሰግዱ እንደነበር ልንነግራቸው እንችላለን። በወያኔ የይስሙላ ሽግግርና ኤርትራን ማስገንጠል ሂደት እነ ሌንጮ አስመራ ድረስ ሄደው ከሻቢያ ይቅርታ ሲጠይቁ፣ ከወያኔ ጎን ለከርካሳ በርጩማዎች ሲዋደቁ፣ አሊያም በርካታ የጎሳ ድርጅቶችን መሰረትን ብለው ሲያደዘድዙም ታዝበናል። የግንጠላውን ሂደት ከፕሮፌሰር አስራት ሌላስ ማን ተቃወመ? በዚያ ስብሰባ ኢያፓ ግን ወያኔን መታገል ቀጠለ እንጂ ትግሉን አላቆመም። ማን ነው ታዲያ ዞር ብሎ ተገልብጦ ድርጅቱን ተች የሚሆነው? የዛሬዎቹ አክራሪ አማራ ኦሮሞዎች ሰልፋቸው ከማን ጋር እንደነበርና እንደሆነ የተሰወረብን መስሏቸው ይሆን? የነበሪና ጋር ያየ ይመስክርን ረስተው የደርግ የወያኔን ጥፋት ዛሬን የሚያራገቡ ማፈሪያዎች እንዳሉ እናውቃለን። ለሀገሩና ለህዝብ ለጋህይወቱን በቆራጥነት የሰጠውን ዜጋ በመዘከርና ማድነቅ ፈንታ ተፈጀ ተጨረሰ በከንቱ በስህተት አለቀ ብለው መሳለቁን መርጠው ቆይተዋል። አስፈላጊ የሆነው የግድ መስዋዕትነት ለመክፈል ዝግጁ የሆነ ቢጠፋ ወይም ቢያንስ ታዲያስ ለምን ይገርማል? መስዋዕት አልባ ትግል ፍለጋ ሽንፈትን ከወዲሁ ተቀብሎ መገዛት ብቻ ነው። እንደ ወረት ኮሶ ጣፈጥ ያሉት ሹሞች አሻሻጮቻቸው ባለችሎታ በመሆናቸው ነው። አንድ የአሜሪካ አምባሳደር መለስ ዜናዊ አሳፋሪ ውሸታም ነው ቢሉት ውሸቱንም ቢሆን እኮ ይችልበታል ብሎ መመለሱን ያስታውሰናል። ሹሙን ኳኩለው ሸጡልን። በብሔርም በሃይማኖትም ተጠቀሙ። ሲሰራቸው ቆይቷልና ከሰላዮቻቸው ስልጣን ተሰጥቶት አገልጋያቸው ነውና ቀጥረኞቻቸውን አሰለፉለት። ራሱን የአሜሪካ ድምጽ ሬዲዮ ነኝ የሚለው ምን ያህል ለጌቶቹ አድሮ ዓላማቸውን እንደረዳም ታዝበናል። ዛሬ በትንትኑ እየወጣ ያለውም ራሱን የህዝብ ጆሮና አይን ብሎ ይመጻደቅብን የነበረው ሬዲዮና ቴሌቪዥን ጣቢያም በተሰጠው መመሪያ መሰረት ሹሙንና አጋሮቹን በሙሉ ቅጥረኝነት ሲያሻጭት ታዝበናል። ዛሬ የህዝብ ጠላትነታቸው ለብዙሃኖች ግልጽ የሆነባቸው ጉዶች ሁሉ አክቲቪስት በሚሉት ሽፋን መጋኞቹን ሁሉ መድረግ የሰጧቸው እነሱ ነበሩ። በጋራ ሆነው በአገር ወዳድ ኃይሎች ላይ ተረባረቡ። ያፓም ጸረ አማራ እንደነበር ሚስጥሩ ተጋለጠ ተባለ። ውርደትና ቅሌትን በክህደት ጠቅለው የዋጡትን አንጃዎች ያፓ ሊሏቸውም ተነሱ። ከንቱ ልፋት፣ ውድቅ ሙከራ። ዛሬ ጆሮ መበሳቱም ሆነ ጎፈሬውም ከጀብዱ ጋር የተያያዘ አይደለም። ቡከኑ ጦር መሪ፣ ጠባቡ ኢትዮጵያ ባይ አስመሳይ ሆነዋል። አፈናቃዩና ፋሽስታዊው ጠባብ ፍቅርና እርቅን ይሰብካል። ዘመነ ግሪምቢጥ በራስ ማሰብ ቀርቶ ዛሬ ሆኗል በሚለውን ወቅታዊ ቢሆንም ትተነው በከርስ ማለቱን መርጠናል። ለሐቅ እንሰለፍና ታዋቂው ዘፋኝ እንዳለው ለእውነት እሞታለሁ አልሳሳም ለነፍሴ እንበላቸው። ጽናት፣ ድፍረት፣ ትግል ለኢትዮጵያ። የሐኪሞች የሥራ ማቆም አድማ፣ ተማሪዎች፣ አስተማሪዎች፣ የቢሮ ሰራተኞች ወዘተ እናጅባቸው። የጋራ ትግል ለኢትዮጵያ። ጸረ ወያኔ ጸረ ኢህአዴግ ትግላችን ይቀጥል። የሽግግር መንግስት ይመስረት። ኢትዮጵያዊነት ያቸንፋል።
የምንኖርበት ዓለም የሚተዳደርበት መንገድና የመሰረታዊ ለውጥ አስፈላጊነት። የሰው ልጆች በዚህ ዓለም ላይ መኖር ከጀመሩ 200 ሺህ ዓመታት አስቆጥረዋል። በእነዚህ ዓመታት በርካታ ጠቃሚ ወይንም ጎጂ የሆኑ ክንውኖች አካሂደዋል። እስከዛሬ ከነበሩት ስርዓቶች የካፒታሊስቱ ስርዓት በምርታማነቱ ተወዳዳሪ አልተገኘለትም። በዚህ የምርት ክንውን አሜሪካና የምዕራቡ አገሮች በቅድሚያ የሚጠቀሱ ናቸው። በእነዚህ አገሮች የምርት ማደግ የሳይንስና የቴክኖሎጂ መምጠቅ ግን የዓለም ህዝቦችን ችግር መቅረፍ አለመቻሉ ብቻ ሳይሆን የራሳቸውንም ውስጣዊ ችግር እንኳን የሚፈታ ሆኖ አልተገኘም። ይህ ሁኔታ እንዴት ሊሆን ቻለ የሚለውን ጥያቄ ለመመለስ አንዳንድ ሁኔታዎችን እናንሳ። አንደኛ፣ በፈረንጆች አቆጣጠር 1945 ዓመተ ምህረት በመጀመሪያ በአሜሪካ የኒውክሌር ቦምብ ተሰራ። ይህ ቦምብ ከጊዜ ወደ ጊዜ እየተሻሻለ የበለጠ የማጥፋት ችሎታው እየጨመረ መጣ። ሁለተኛ፣ አሁንም በአሜሪካ ግንባር ቀደምነት በምዕራብ አገሮች ተከታይነት የዓለም አየር ጠባይ እየተበከለ መጣ። ክላይሜት ቼንጅ የረጁና በጣም አየር በካይ የሆኑ ፋብሪካዎችን ግሎባላይዜሽን በሚል ዘይቤ ወደ ሶስተኛው ዓለም በማዛወር እነዚህን አገሮች እየበከሉና እየመረዙ ነው። ከዚህ በተጨማሪ የኒውክሌር መሳሪያ ዝቃጩን በተለያየ አፍሪካና የላቲን አሜሪካ አገሮች እየወሰዱ ይቀብራሉ። በዚህም ምክንያት የቁጥሩ መጠን በትክክል የማይታወቅ ህዝብ በእነዚህ አገሮች በተለያየ በሽታ እየተሰቃዩና እየሞቱ ይገኛሉ። ለመሳሪያ የሚያወጡት ገንዘብ ከብሔራዊ ባጀታቸው ትልቁን ድርሻ ስለሚወስደው የራሳቸውን ህዝብ መሰረታዊ ፍላጎት እንኳን ማሟላት ተስኗቸዋል። እንደ ጀርመን፣ ስዊድን፣ ፊንላንድ የመሳሰሉ አገሮች ለህዝባቸው ነጻ የትምህርትና የህክምና አገልግሎት መስጠት ሲችሉ ብቸኛው ሀያል መንግስት ይህንን ማድረግ እስካሁን አልቻለም። ዛሬ የዓለም ህዝቦች በመሃላቸው ካለው ልዩነት ያላቸው ግንኙነት በጣም የጎላ ነው። ዛሬም የዓለም ህዝቦች ባልፈጠሩት ኒውክሌር መሳሪያ እነሱ ባላመጡት የአየር መበከል ምክንያት የመጥፊያ ጊዜያቸው እየተቃረበ ነው። ያላቸው የኒውክሌር መሳሪያ ከጊዜ ወደ ጊዜ እየተሻሻለ በመምጣት የማጥፋት ችሎታው ከቀድሞ የከፋ ነው። ዛሬ ባለንበት ዘመን በሶሪያ፣ በአፍጋኒስታን፣ በፓኪስታን፣ በየመን ወዘተ የሚጣለው ቦምብ ለህዝብ መሰደድ ዋነኛው ምክንያት ነው። የእነሱን የቦምብ ፍጅት በመፍራት በባህርና በየበረሃው የሚያልቀው የሚሰደደው የዚህ የግፍ ተግባራቸው ውጤት ነው። ይህ ቁጥሩ በብዙ መቶ ሺህ የሚቆጠረው ስደተኛ እንኳን ለመቀበል ፍቃደኝነት አላሳዩም። የተወሰኑ የምዕራብ አገሮች በመጠኑ አነስተኛ የሆነ ስደተኛ ቢቀበሉም በየአገራቸው ስደተኛ ጣቢያ እያጎሩት ሁለትና ሶስት ዓመታት ያሳልፋል። መጨረሻም ከፍተኛ ትምህርት ያላቸውን ብቻ እየመረጡ የመኖሪያና የሥራ ፈቃድ ይሰጧቸዋል። በዚህ አኳያ የሶሪያ፣ የአፍጋኒስታን እንዲሁም የኢራን ስደተኞች ቅድሚያ የሚሰጣቸው ናቸው። ለችግሩ መፈጠር ግንባር ቀደም የሆኑ የአሜሪካ መንግስት የተቀበለው የስደተኛ ከቁጥር የማይገባ ነው። ዛሬ በሚታየው ሁኔታ የምዕራብ አገሮች ስልጣኔ ከውስጡ እየበሰበሰ ነው። በአገራቸው የሚታየው የሳይንስና የቴክኖሎጂ እድገት ሰብአዊነትን ተጻሎ የቆመ በመሆኑ በየአገራቸው የፍርድ መጓደልና የሀብት ስርጭቱ ሚዛን የለሽ መሆኑ ውስጣዊ ቅራኔውን እያባባሰ ነው። በየውጭ አገሮች የሚካሄዱት የፍጅትና ጦርነት የመዋለ ንዋዩን ስርጭት አዛብቶታል። በራሳቸው አገር ለማኞችና ስራ አጦች አብዝቷል። የከፋና አሳዛኝ የመዋለ ንዋይ ስርጭት ህዝብ ተጠቃሚ ሊሆን በሚችልበት መንገድ ካልተዋቀረ ችግሩ እየተባባሰ መሄዱ የማይቀር ነው። ለዚህ መሆን ግን የከፋ ቀንበር የተጫነበት ህዝብ በቅድሚያ በራሱ መተማመን ይኖርበታል። እውነተኛና መብት የሚያለብስ ለውጥ ሁልጊዜም በባህሪ ውስጣዊ ነው። ከበዝባዥ ስርዓት መብትን መጠበቅ እየተራቡና የመብት መገፋፍን ወዶ መቀበል የሚቆጠር ነው። የኢንዱስትሪ ሰራተኛውን በጀርመን፣ በፈረንሳይ ወዘተ በጠቅላላ አውሮፓ ለማታከም የሚደረገው ጥረት እንደ ምሳሌ የሚወሰድ ነው። አሜሪካ እንደ ሀገር ከተመሰረተችበት ጀምሮ በሁለት ፓርቲዎች ስትገዛ የኖረች ሀገር ነች። በሁለቱ ፓርቲዎች መሃል የጥቂት ከበርቴዎችን ጥቅም ከማስጠበቅ በስተቀር የብዙሃኑ ኑሮ በማሻሻል መብትን በማስከበር አንጻር ልዩነታቸው የጎላ አይደለም። ሁለቱም ባለም ደረጃ ለዲሞክራሲ ስርዓት የቆመነን ቢሉም ዲሞክራሲን በአገራቸው ውስጥ ይሁን ባለም አቀፍ ደረጃ በማጥፋት ተመሳሳይ ናቸው። ጦርነትን በማስፋፋት ሁኔታም ልዩነት የላቸውም። በሰላም በንግግር የፈቱ ችግር ተሰምቶ አይታወቅም። ቀድሞም በኮንጎ፣ በኮሪያ፣ በጃፓን እንዲሁም በቬትናም ዛሬም በተለያዩ ሀገሮች እያካሄዱ ያለው ጦርነት ለዚህ ቋሚ ምስክር ነው። የአፍሪካ ሀገሮች በጠቅላላው ኢትዮጵያን ሀገራችንን ጨምሮ ድሃ ሀገሮች አይደሉም። ባለፉት ዘመናት ድፍን የአፍሪካ ሀገሮች በቅኝ ግዛትነት ተይዘው በባርነት ሲገዙ ኖረዋል። አሜሪካን የአፍሪካን ህዝቦች በሰንሰለት እያነቀ ወደ ራሱ ሀገር በመውሰድ እስካሁን ያላቋረጠ ግፍ ፈጽሞባቸዋል። ቀጥተኛ የቅኝ አገዛዝ ካበቃም በኋላ ዛሬ እንደምናየው የአፍሪካ ጫካዎች እየተጨፈጨፉ፣ ማዕድኖቹ እየተራቆቱ፣ ምድሪቷ ተፈጥሮ ያደላትን ጸጋ እየተገፈፈች ነው። በተጨማሪም የአየር ጸባዩ እየተበከለ ህዝቡ ለከፋ ረሃብና ስደት ተዳርጓል። እያንዳንዱ አገር በተራዘመ ጊዜ ያፈራቸው ባህላዊና ታሪካዊ ቅርሶች እየተዘረፉ የነሱ ሙዚየሞች ንብረት ሆነዋል። የመንግስት ለውጥ ሬጂም ቼንጅ በሚለው ዘቢያቸው የየሀገሩ ህዝብ በራሱ ድምጽና ፍላጎት የራሱን መንግስት መስርቶ እንዳይተዳደር ሲቻል በስለላ ድርጅቶቻቸው ሳይቻል በቡምቦቻቸው እየተጠቀሙ የአጠቃላይ የአፍሪካ ሀገሮች ባምባገነን መሪዎች ክንድ ስር እንዲወድቁ አድርገዋል። ዛሬ በሶሪያ፣ በየመን፣ በአፍጋኒስታን፣ በፓኪስታን ያለው እውነት ይህንን ገላጭ ነው። በአንድ በኩል በእነዚህ ሀገሮች ጦራቸውን አስረው በሌላኛው በኩል ኩባንያዎቻቸውን የየሀገሮቹን ማዕድናት እየበሰበሱ ይገኛሉ። የወያኔ መንግስትም በዚህ መንገድ ኢትዮጵያን በዘር በጎሳ ከፋፍለው እንዲገዛ የተጫነብን በእነሱ መሆኑን ቢያንስ ይህንን ተመክሮ ህዝባችን ከሚኖርበት ሁኔታ የሚያውቀው ነው። ኢትዮጵያ እንደ ሀገር የምታወቅባቸው አራት ቋሚ ነገሮች ያላት ሀገር ነች። እነዚህም አንድ ውሃ፣ ሁለት ደኖቿ፣ ሶስት እንስሶቿና ስፋቶቿ፣ አራት ህዝቦቿና ታሪኳ ናቸው። ከላይ የተዘረዘሩት ጸጋዎች የሌለው ሀገር ራቁቱን በቆመ የሰው ልጅ የሚመስል ነው። ውሃ የሰው ልጅ ለመኖር ከሚያስፈልጋቸው ዋነኛ ከመሆኑ በላይ ደኖች፣ እንስሶችና ስፋቶች ወዘተ ለመኖራቸው የውሃ መኖር መሰረት ነው። የኢትዮጵያ ህዝብ በምንጊዜውም ታሪኩ አገሩና የሱ የሆነ ንብረት ሳያስነካ የኖረ ታላቅ ሊከበር የሚገባው ህዝብ ነው። ድፍን አፍሪካ በቅኝ ገዢዎች ቀንበር ስር ወድቃ ስትማቀቅ የኢትዮጵያ ህዝብ ደሙን እያፈሰ ንብረቱን እየከሰከሰ ልጆቹን ለሞት እየረገፈ የአገሩን ዳር ድንበር አስጠብቋል። ዛሬ ላይ ቆመን የቀድሞዋን ኢትዮጵያ ስናስብ ልባችን በጽፎት ይሞላል። የሀገራችን ህዝብ ከላይ የተገለጸውን ታሪክ ሲሰራ በጎሳ፣ በሀገር፣ በክልል ጭምር ተከፋፍሎ አልነበረም። አሁን ያለው ጎሳና ብሔር እንዲሁም ብሔረሰብ ያንም የነበረ ዛሬም ያለ የተገኘው ድልና ባህላዊ ቅርሶችም የሁሉም ህዝቦቿ የጋራ ሀብቶች ናቸው። ሀገራችን ኢትዮጵያ በተለያየ የታሪክ ወቅት ባዕዳን ያጠቋት ሞክረዋል። ከእሷ ማፀን በተወለዱ ከእሷ ገበታ ከተቋደሱ ግን እንደዛሬው የተጠቃችበት የታሪክ ወቅት አልነበረም። ስልጣን ይዞ ለመግዛት ሳይሆን አገሪቱን በታትኖ ህዝቦቿን አናክሶ አባልቶ እንዲገዛ በባለን ኃይሎች የተጫነበት ዕዳ ነው። የዛሬዋ ኢትዮጵያ ቆዳዋ የተኮማተረ ድንበር የለሽ ሀገር ሆናለች። ዛሬ ሀገራችን ህዝቧ የፍትህና ርትዕ የዲሞክራሲ የፆታ እኩልነት የስራ እድል የሃይማኖት እኩልነት የመማርና የማስተማር መብት ወዘተ መብቶች ሁሉ የውሃ ሽታ ሆነው ቀርተዋል። ዛሬ የህዝባችን እጣ ክፍል ሆኖ የተወሰደው የከፋራ የወጣቱ የሴቱ የሰራተኛው የእናትና አባቶች ጭምር በወያኔ ጥይት በየቦታው መርገፍና በየእስር ቤቶች መታጎር ነው። ህብረትና ውሃ እንደ ቅንጦት አቅርቦት እየተቆጠሩ ናቸው። ባልተጋነነ አነጋገር ኢትዮጵያ ከህዝብ የወጣ ብሔራዊ ከበርቴ ጨርሶ እንዲጠፋ ዳግም እንዳያቆጠቁጥ ሆን ብሎ እየተሰራበት ነው። ዛሬ ቆራጭ ፈላጭ የሆነው ጠባብና ዘረኛ ቡድን ብቸኛ ከበርቴ በመሆን ከባህር ማዶ አስመጪና በአገሪቷ አጠቃላይ ግዛቶች የዕቃ አሰራጭም ራሱን አድርጎ ሰይሟል። በአገሪቱ ያሉት ትላልቅ ኩባንያዎች፣ ህንፃዎች፣ የማዕድን ማውጫ ቦታዎች በዚሁ ዘረኛ ቡድን የተያዙና የሚመሩ ናቸው። ከሱ የተረፉት ከትግራይ ክፍለ ሀገር ለመጡና ወገኖቼ ለሚላቸው ትግሬዎች የተከፋፈሉ ናቸው። በሌላ በኩል የአፓርታይድ ስርዓቱን ለማጠናከር ገና አዲስ አበባ ሳይገባ በየመንገዱ የፈጠራቸው ተለጣፊ ድርጅቶች አሉት። እነዚህ ተለጣፊዎች በየክልላቸው ያለውን ህዝብ እንዳሻቸው እንዲበዘብዙት ለወያኔ አደገኛ ናቸው የሚባሉ በየእስር ቤቶች እንዲታጎሩ እንዳሻቸው ጉቦ እንዲበሉ ፍርድን እንዲያጓድሉ አቅማቸው ለአቅመ ሔዋን ያልደረሱትን ህፃናትን ጭምር እንዲደፍሩ ካለምንም ገደብ በነፃ ተለቀዋል። የፒታዛ ቤቶችና ቀላል ስራ ሰርቶ ማደር የሚያስችሉ ሱቆች ጭምር በቱርኮችና በቻይናዎች ተይዟል። በትላልቅ ከተሞች ብቻ ሳይሆን በትናንሽ ከተሞች ጭምር የጉሊትን ስራና የትናንሽ ሱቆች ስራ በቻይኖች ተይዟል። እነዚህ በቻይና ሀገር ስራ ማግኘት የተሳናቸው ቻይኖች ለነሱ የተቀጠረውን ኢትዮጵያዊ ዜጋ እየደበደቡት ጭምር ያሳስሩታል። የቻይናን አገር ካነሳን ሌላኛው ሊያመጣብን የሚችለው ችግር የዲሞግራፊ ችግር ነው። ቻይና ከሀገሪቱ ስፋት አንጻር ያላቸው የህዝብ ብዛት የሚመጣጠን አይደለም። ጨቋኝና አምባገነን ገዢዎችን በመደገፍ በገቡባቸው የአፍሪካ ሀገሮች በሞላ ይወልዳሉ። ሁሉም ሊታዘብ እንደሚችለው በኢትዮጵያ የተለያዩ ክልሎች ያልወለዱበት ቦታ የለም። በራሳቸው ሀገር ለብዙ ዘመናት የህዝብ ብዛትን ለመቆጣጠር አንድ ቤተሰብ ሊወልድ የሚፈቀድለት አንድ ልጅ ብቻ ነበር። በቅርብ ጊዜ ግን ኢኮኖሚያቸው እያደገ ስለመጣ አንድ ቤተሰብ ሁለት ልጆችን እንዲወልድ ተፈቀደለት። ታዲያ ወያኔ ከተገረሰ በኋላ ከኢትዮጵያ ሴቶች የተወለዱትን ቻይኖች ምን ልናደርጋቸው ነው? ዜግነታቸውን ከተቀበልን እንደ ማንኛውም ኢትዮጵያዊ ዜጋ በየመስሪያ ቤቱ ተሰግስገው በእነሱና በወያኔ ሲሰቃይ የኖረ ህዝባችን ስራ ሊሻሙት ነው። በፓርላማችን በጦር ኃይላችን ውስጥ ሁሉ ሊሰገሰጉ ነው። ወደ ቻይና እንመለሳቸው ብንልስ ቻይና እንደሚቀበለን ምን ዋስትና አለን? በአመረረ ህዝባዊ ትግል ዋናው ነገር በራስ መተማመን ነው። በአገር ውስጥ አገራዊና ህዝባዊ ዓላማን ያነገበ ድርጅት ቁጡ ባነሰበት እንዲሁም በአዳም ኃይሎች በግልጽ ከወያኔ ጋር በቆሙበት አጎራባች አገሮች ጭምር በአምባገነን ገዢዎች እየተሰቃዩ ባለበት ሁኔታ በራስ እንቅስቃሴና በህዝብ መተማመንን መሰረት አድርጎ መንቀሳቀስ የግድ ነው። ይህ እንዲሁም ደግሞ የተለያዩ የህብረተሰብ አካላት ማደራጀትና ለትግል ማስነሳት ይገባል። ዛሬ ባለንበት ጊዜ ያለን የገንዘብ አቅምና በብቃት የነቃና የተደራጀ ኃይል ልናፈራ በከበደበት ሁኔታ ግን ቅደም ተከተልን መከተል ያስፈልጋል። በየካቲት ወር 1966 ዓ.ም አብዮት የሰራተኛውን ማህበር በሚገባ ማደራጀቱ ለትግሉ የሰጠው እርምታ በቀላሉ የሚገመት አልነበረም። የሰራተኛው በአቅባብ መደራጀት የወያኔን አከርካሪ አጥንት ሰባሪ ነው። የወያኔም ሆነ በባዕዳን የተያዙት ኢንዱስትሪዎች ትርፋቸውን የሚያካብቱበት ሰራተኛው በሚያፈሳው ላብ ነው። ከሰራተኛው ውስጥ ተመልምለው የሚያደራጁትም ከፍተኛ ጽናትና ቆራጥነትን የተላበሱና በትግሉም ውጣ ውረድ በአግባቡ የተፈተኑ መሆን ይገባቸዋል። በተቀረው የህብረተሰብ ክፍል የሚደረገው ምልመላ ስምሪት በተመሳሳይ ደረጃ ጥንቃቄ ጠያቂ ነው። በ1936 ዓመተ ምህረት የአብዮት ጊዜ የአንጃ መፈጠር ምን ያህል ድርጅታችንን እንደጎዳና ብቃት ያላቸው ጓዶች እንዳሳጣን ሁላችንም የምናውቀው ነው። የአንጃ መፈጠርን ጨርሶ መቆጣጠር እንደማይቻል የቀድሞ አብዮቶች ሁሉ የሚያስተምሩ ናቸው። አስፈላጊውን ጥንቃቄ ማድረግ ግን ሊደርስ የሚችለውን አደጋ ይቀንሳል። ትግሉ በየትም ቦታ ይጀመር የሚገባደደው በዋና ከተማ በአዲስ አበባ ነው። የወያኔ የግፍ ሰንኮፍ የሚነቀለው አዲስ አበባ ሲያዝ ነው። ሁሉንም የህብረተሰብ ክፍል ትግል ማሳሰር የሚያስፈልገውም ለዚህ ነው። የሙት ከተማ አድማ፣ የህዝባዊ አመፅ ማደግና መጎልበት፣ የወያኔ ስስ ብልቶች እየነጠሉ መጉዳት ሁሉ ኗሪውን በአጠቃላይ ማሳሰርና ማዋቀር ሲቻል ነው። ይህ ባልሆነበት ሁኔታ ህዝቡ የሚከፈለው መስዋዕትነት ካለ አግባብ እየበዛ የተስፋ መቁረጥና የሞራል ውድቀት ሊደርስበት ይችላል። ለተወሰነ ጊዜም ቢሆን የድልን መቃረብ ያርቃል። ሌላው ሳይነሳ መታለፍ የሌለበት ትልቅ ነገር የዚህን ገዢ ቡድን ፍላጎትና ባህሪ በደንብ መገንዘብና ሳይተክቱ አጠቃላይ ህዝብን በመደጋገም ማስተማር ነው። ኢትዮጵያ ሀገራችን ሁለገብ መንገዶች ያልተዘረጋባት ሀገር ነች። በደቡብ ያለው ህዝብ ከሰሜኑ፣ በምስራቅ ያለው ከምዕራቡ እየተገናኙ የጋራ ችግራቸውን የሚወያዩበት ሁኔታና መድረኩም የለም። በተንቀሳቃሽ ስልኮች ሆነ በማህበራዊ መገናኛ ሶሻል ሚዲያ ለመገናኘት ቢሞከር ቁጥጥር በወያኔ እጅ ነው። ወያኔም በተለያየ አካባቢ ኗሪ ለሆነው የህብረተሰብ ክፍል የሚያወራው ወሬና የሚሰጠው መግለጫ በጣም የተለያየ ነው። ይህንን የሚያደርገውም አንዱን የህዝብ ክፍል ከሌላው ለማፋጀት ነው። አንዱን ብሔር ከጎኑ የቆመ በማስመሰል የሌላኛውን ብሔር ከሌላኛው ለማፋጀት ነው። ህዝባችን ዘመናት ያካተተ መተባበርና መተሳሰብ ባይኖር ኖሮ ወያኔ ባዘጋጀለት ማጥ ውስጥ ገብቶ እስካሁን በተጨረሰ ነበር። ወያኔ የባዕድ አገሮች የእጅ ስራ ነው። ለጥቅማቸው የፈጠሩት ኢትዮጵያን ለመበታተን በስልጣን ላይ ያስቀመጡት መሳሪያቸው ነው። የኢትዮጵያ ህዝብ ይህንን በሚገባ አውቆ ራሱን ለተደራጀ አመፅ ማዘጋጀት ሊያልፈው የማይችለው ግዴታው ነው። ድሮም ቢሆን ህዝባዊ አመፅ የድሆች የትግል መሳሪያ እንጂ የጨቋኞችና የበዝባዦች ሆኖ አያውቅም። የአሜሪካም ሆነ የምዕራብ የዜና ማሰራጫዎች የራሳቸው ጥቅም ማስጠበቂያ የቆሙ ናቸው። አሜሪካ ያሉትን ትላልቅ የዜና ማሰራጫ ማዕከሎችን እንጂ ሌላ የመስማት እድሉም የለውም። የአሜሪካም ሆነ የተቀሩት የምዕራብ አገሮች በአጭር ሞገድ የሚተላለፍ ዜና አይሰሙም። ይህ ስለሆነም ህዝባቸው የትላልቅ ኮርፖሬት የዜና ማሰራጫ ዜናዎችን እንጂ ገለልተኛ የሆነ ዜና መስሚያ መንገድ የለውም። ያሉትንም የዜና ማሰራጫዎች ፋይናንስ የሚያደርጓቸው ትላልቅ ኮርፖሬሽን ናቸው። አልፎ አልፎ የተወሰኑ ሰዎች ቃለ ምልልስ ቢያደርጉም እነዚህ ሰዎች ለነሱ ጥቅም የቆሙ በነሱ የሚታዘዙና ለዘላቂ ጥቅማቸው ይረዳሉ የሚሏቸውን ብቻ ነው። ዛሬ በዓለም ህዝብ ላይ በአጠቃላይ የተካሄደ ያለውን ግፍና በደል ስንመለከት እኛም የዚህ አካል መሆናችንን ተገንዝበን በያለንበት ቦታና አገሮች ለዓለም አቀፍ ሰላም መቆም ይገባናል። ሰላም እንዲከበር ሰብአዊነት ለማስከበር የሚደረግ ጥረትና ትብብር የእኛም ትግል ግንባር ቀደም ተልዕኮ መሆን ይኖርበታል። ቆራጥነትና አርበኝነትን ተላብሰን የምንንቀሳቀስ ኃይሎች ሆነን መገኘት ይኖርብናል። የጀግኖችና የቆራጥ አባቶቻችን ውጤት መሆናችንን ለወያኔ በተግባር ማሳየት ይኖርብናል። የኢትዮጵያ ህዝብ ፖለቲካን የሚያውቀው ከተወለደበት ጊዜ ጀምሮ ነው። መንግስታት ተለዋወጡ እንጂ ህዝባችን ከድህነት ተላቆ አያውቅም። ሲታመም ድሃው የሚወስደው ድሆች ሆስፒታል ነው። የመማር እድል ካገኘም ምኑም ያልተሟላ የድሆች ትምህርት ቤት ነው የሚላከው። በተለይ ከዚህ ዘረኛ ጎጠኛ የወያኔ ዘመን ከቦታ ቦታ እንኳን መንቀሳቀስ መታወቂያ ካርድ የሚጠይቅ ነው። ረስቼ መጣሁ ቢል እንኳን በዱላ እየተቀጠቀጠ ወህኒ ቤት ይወረወራል። በየቦታው ሊንቀሳቀስ ሊገልና ሊያስር የሚፈቀድለት ከክልል አንድ የመጣው ብቻ ነው። አብዛኛው ህዝባችን ከቦታ ቦታ ለመዘዋወር ኢኮኖሚያዊ አቅሙም የለውም። አቅሙ አለው የሚባለው መቋቋጃው ከበቅሎና ከፈረስ ያለፈ አይደለም። አርስቶስ ለሚባለው ቀደምቱ የግሪክ ፍልስፍና የሰው ልጅ ማንነት የሚታወቀው የተካተተበትን ድርጅት በማወቅ ነው ብሎ ነበር። ዛሬ በሀገራችን ከመከራና ከዚህ መሰል የሲዮት ህይወት እናወጣለን የሚሉ ድርጅቶች እንደ አሸን ፈልተዋል። መጪው ጊዜ ተስፋም አደጋም የተጋረጡበት ነው። ስለዚህ ድርጅቶችን ከሚከተሉት ዓላማ በትግል በእድሜያቸው ካሳዩት ጽናት እንዲሁም ከትግል ታሪካቸው አንጻር ጭምር መገምገም ይኖርብናል። የባዕዳን ተልዕኮ የተሸከሙ መልሰው ከሲዮን እንዳይከቱም መጠንቀቅ ይገባል። የወያኔ ዘረኛ አገዛዝም ሆነ በባዕዳን ተቃይተው ባዕዳን ለራሳቸው ጥቅም ባሰማራቸው ድርጅቶች የህዝብን መብት ሆነ የሀገራችንን ዳር ድንበር አይጠበቅም። በወያኔ የተጫነብን ቀንበር ከትከሻችን ሊወርድ የሚችለውን በመራራ ትግላችን ብቻ ነው። የወያኔን የተጣበበና እየሰመጠ መሄድ ህዝባችን ብቻ ሳይሆን ራሱን በሚገባ የሚያውቀው ጉዳይ ነው። ሰሞኑን ጠቅላይ ሚኒስትሩ ኃይለማርያም ደሳለኝ በፍቃዱ ስልጣኑን ለቀቀ በማለት እየተካሄደ ያለው ግርግርም የወያኔን አጭበርባሪነት የሚያሳይ አይነተኛ ምስክር ነው። ኃይለማርያም ደሳለኝ ወዶ ስልጣኑን እንደለቀቀ ማንም የሚስበው ጉዳይ አይደለም። ወያኔ የህዝብን ትግል ወጥሮ ሲይዘው በየአካባቢው ያሉት ተለጣፊ እንደ ካርታ መበወዝና ከተሰጣቸው ስልጣን ማባረር የጀመረው ገና ከጀምሩ ያ ሞት የገላገለን መለስ ዜናዊ በህይወት እያለ ነው። ሰሞኑን ያወጀው ጊዜያዊ አዋጅም የወያኔን አጭበርባሪነት ምስክር ነው። ይህ አዋጅ ለስድስት ወር እንደሚቆይና ካስፈለገ ለአራት ወር ሊራዘም እንደሚችልም ገልጿል። ወያኔ እስካሁን እሳተ ገሞራ ላይ መቀመጡን የተገነዘበው አይመስልም። የመረረው ህዝብ ለዚህም አዋጅ መውጫ መንገድ አያጣለትም። ካሁኑ ዋሽንግተን ዋይት ሃውስ ፊት ለፊት በእስራኤል አገር ቴል አቪቭ ከተማ የተቃውሞ ሰልፎች ተካሂደዋል። በተለያዩ የሀገሪቱ ክፍሎች የአንድ ሳምንት የሙታን ከተማ ጥሪ በቅር ቢደረግ ኢኮኖሚው ይደቃል። በገጠሩና ትናንሽ ከተሞች በሌሊት መንገዶች ጨለማን ተገን አድርጎ ቢቆርጡ፣ የወያኔን የባዕዳን ንብረት ቢያቃጥሉ ኢኮኖሚው አዘቅት ይወርዳል። ሌላኛው የወያኔ ተለጣፊ በመሆን ለሹመት ለበቃችሁት ሁሉ የምናስተላልፈው ጥሪ ቢኖር በኃይለማርያም ደሳለኝ ከደረሰው ሁኔታ ተማሩ የሚለው ነው። ጊዜ በዘገየ ቁጥር ሰርዶን ያየ በሬ ገደሉን ሳያይ እንደሚባለው እንዳትሆኑ እንላለን። ዛሬ ኃይለማርያም ደሳለኝ የቁም እስረኛ ነው። ከነሱ ጋር እያለ ተጠቅሎለት በተለያዩ የውጭ ሀገር ባንኮች ያስገባው በሚሊዮን ዶላር የሚቆጠር ገንዘብ ተለያይቶታል። ከሱ የተወለዱ ልጆችም ለአባታቸው ህጋዊ ወራሽ የመሆን እድል አጥተዋል። ከእስርና ሞት ከተረፉ ቀሪ እድሜያቸውን አባታቸው እያማረሩና በሱ እያዘኑ መኖራቸው ብቻ ነው። ህዝብ የሀገሩ ባለቤት ነው። ወያኔ የሁላችንንም ሀገር ለማጥፋት የመጣ የጥፋት መልእክተኛ ነው። በመጨረሻው ግን ህዝብ አሸናፊ ነው።
ሞትን ተላመድ ነው ከአሳይ ሞትን ተላመድ ነው አይድሜ ዘልዛላው የቀድሞው ገደኛ ያልታሰበ ነገር ሁሉ ሆኖ በእኛ ከተፈጠረው ግውጭ በቅሎ አርግዛ ወልዳ እንደገና ሰማው ጅቡ አደብ ገስቶ ሆኖ የበቀረኛ ፓርላመንታል መክሶ ሲባል ያገርታኛ እያፈናቀደ ኡ እያሰኘ በነጋ በጠባ ትንግርቱ ሊያሳካ በመንጫ ታጣቂ በቀሮ ዘረኛ የንጹሃንን አንገት በጠራራ ፀሐይ በካራ እየቀላ ቦዲ ፒንኩስ ምስክቁላ ወጣች አገር ተሸጣ የኛም መደናገር በአንድ ተደምሮ ባገርና በሚስት ቢህሉ ተዘምቶ አገሩን ሁሉ ሞላው ጆገን ኢሬሳ በየቦታው ረግፎ ታዲያ የውሉ ሲሆን ዝምታው ምንድነው ፓነስ ገለው መሞት ያቃተነ እንዴት ነው ወይስ ጥቃቱ በሰብን ሞትን ተላለፈ ነው ያረብ ምራቡ ቅጠኛና ሎሌ ተቀንጣይ ጠባቡ ተማክሰብየው አውሬ ለከርፍራሱ ሽጦ በዶራብ በሊሬ እጅና ጓንቶ ነው ከያደገ ወያኔ ተካፍታው ይፍቃት ተበታትና አገሬ ለቀጣሪ ጌታው ፈርስ እንደሸተተው ሳቋራ እንደበሬ ቂዳው ይሁንለት መመከት ያቃተን ባዘዛ ድንግዙ ትንግርቱ ተሰለብ ወይስ ግፉ በስቶ ተመቻቸና በሞትን ተላመድ ድሮ ያገሬ ጀግና እንዲህ ብሎን ነበር ወተት ይሸፍታል እንኳን ሰው ሲበደል ከበደልን በላይ አገር እያስገደል ለውጥ መጣልን ብለን አብረን እየጨፈርን ይኸው እንዘላለን ለገዳይ እጅ ሰጠን ናብይ ኢፒሳ ገርባና ነገርሳ እነ ለጮለታ ህዝቅኤልና ኡማ ጽልመተ ብራኑ የየመኑ ኮርማ ኢትዮጵያ እንዳትኖር እንደ አገር ቆማ ከባዕዳን ትእዛዝ ተቀብለዋልና አገርን ማፍረስ ነው የነሱ ዓላማ ተውስማኝ ወገዴ እንግዲህ ተረዳ እቅጩ ይኸው ነው ያበጠው ይፈንዳ ድርጊቱ መሬት ላይ እየታየ ነውና ሞትን እየፈሩ አገር ከማስገደል መፍትሄው ትግል ነው በዚህ ሁሉ በደል ሞትን እየሞቱ ሞትን ደፍሮ መግደል እየተደራጁ አገርን ማስቀጠል አማራጭ የለውም ወገኔ ተመከፍ ከእንግዲህ በቃ ከጠላት መደመር ከእንግዲህ ይብቃ ከገዳይ ወግኖ አገርን ማስበጠን አንገት መድፋት ይብቃ ህዝባችንን ዝን በግንባር እንቅጠፍ ኢትዮጵያ በጀግኖች ተከብራ ለዘላለም ትኖራለች
ፈሊት ያጡ ጸረ ህዝቦች ወያኔ በጊዜው በትኩሱ ብልጣብልጥና ጮሌም ተብሎ ነበር በካዝና ይዞ የመጣውን ፈሊት ሴራ ተንኮልና ሸር ግን 27 ዓመት ስለተጠቀመበት አረጀ አፈጀ ዋጋቢሶነ ይህን ህዝብ ሲረዳ ወያኔ ግን ገና አልገባውም ደድቧል ሊባልም ይቻላል የተቸነከረው ግብዙ መሪያቸው ለምሳሌ የዱርዬ ዲስኩሮቹ ብልጥነትን እንደማያሳዩ ሳይገባው ነው የተቀበረው አገብም አስቂኝ ውሸቶቿን በየጊዜው ስታሰማን እስካሁን ከጠያቂዋ ውጭ የሚያምናት እንደሌለ መረዳት አልቻለችም ወያኔ ከስሯል ከህዝብ ግምገማ አንጻር እንዳልነው ግን አሮጌው ሻ አዲስ ጨዋታ አይለምድም ነውና እነ ስፋትና መሰሎቹ በስፍስቴ ዘመን የፈራላቸውን ውሸት ዛሬም ሲያጠነጥኑ ይታያሉ ኃይለ ማርያም የተባለውን መጋዣ በሌላ የኦህዴድ ተለጣፊና ሎሌ ሲተኩ ህዝብ አጨብጭቦ ተቀብሎ ትግሉን የሚያቆም ይመስላቸዋል ለዚህም ነው የሞከሩት ለማዳነቅና ለማወናበድ የተወሰነ ጊዜ ካጠፉ በኋላ ይህን የነፈሰበትና የጎረና ወጥ ለመሸጥ ሲጥሩም የግማጃቢ ጽንፈኞችን መንጫጫታቸው የሚጠበቅ ነው ያልገባቸው ግን ህዝብ በትግሉ ባፈሰሰው ደሙ በደረሰበት ስቃይና መከራ የወያኔን ጸረ ህዝብነት አውቆና ነቅቶ ሊታገለውና ሊጥለው ተነስቷል የጉልቻ ለውጥን ሳይሆን ህዝብ የወጥ ሰሪውን መባረር ይጠይቃል ይፈልጋል በሌላ አነጋገር ወያኔ ጊዜ ያልቆበታል ማለት ነው ደጋፊዎቹ ደግሞ ገና አልተረዱትም እንጂ ቀነ ቀጠሯቸው መጥቷል ከደርግ ጊዜ ጀምሮ ወንጀል የፈጸሙብን ክህደት የፈጸሙብን ዓለምንም ስጋት ሊጨፍሩብን የምንፈቅድላቸው አይሆንም በቃ ነው መልእክቱ የሰማ ይስማ ያልሰማ ይግማማ ተብሏል ወያኔ ህዝብን ከፋፍሎ በስልጣን ሊቆይ በመቻሉ አሁንም ሊነቅም ሊነቀንቅም ይፈልጋው ጦር ይህንኑ ነው የጽንፈኞች መፍላት መብራከት ከዚህ ጋር የተያዘ ነው። በአዳንም በዚህ ይረዱታል። የኢትዮጵያን ትግል በጎጥ ሸንሽነው በማቅረብ ኢትዮጵያዊ ኦሮሞ ወጣቶችና ህዝብ የሚያደርገውን ትግል ከሌላው ለመነጠል ሲያሚም ተፈጥቶት አሁን ደግሞ ኦሮሞ ነኝ ባይ ጠቅላይ ሚኒስትር ሲሾም የትግሉ አልፋ ኦሜጋ እንደተጠናቀቀ አስመስሎ ለማቅረብና ሰሜንና ደቡብንም ለመከፋፈል ነው። የሰሜን ሰሜን ምዕራብ ህዝብ በኢትዮጵያዊነቱ ታገለ እንጂ ራሶን ፋኖ ብሎ ጠርቶ ከሌሎች ሲለይም አላዳመጥንም አልተማንም። በዚህ መስክ ትግሉን የሚያደፈርሱ ሁሉ ተቀመጣቸው ለወያኔ መሆኑ አያጠራጥርም። ትግሉ ጡንቻ ያገኘው ወያኔ ሊያደበዝዘው የሞከረውን ኢትዮጵያዊነትና ኢትዮጵያን በማጉላቱ በማስቀደሙ ነው። ትግሉን በጎጥ ሸንሽነው የሚያቀርቡት ሁሉ ለወያኔ የክፍፍል ወፍጮ ባቄላ እያመጡ ናቸው የምንለውም ለዚህ ነው። እንደ ወያኔ ሁሉ በአዳን በጎጥ ሸንሽነው ለነገሩ መላ አፍሪካን ብሔራዊ አንድ መለያ እንዳይኖረን ማድረጉ ለሚያካሂዱት ምህረት የለሽ ምዝበራና ጭቆና ይጠቅማቸዋል። የኢትዮጵያን ስም ከመጽሐፍ ቅዱስ ሳይቀር ሊያወጡ የሚቅበዘበዙትም ለዚሁ ነው። ገንታዮችና ጠባቦችም የኢትዮጵያን ሰንደቅ ዓላማ የሚያንኳስሱት የመቶ ዓመትም ታሪክም ለኢትዮጵያ ሲበዛባት ነው የሚሉት ቀኝ ገዢ ናት የሚሉትና የፈረደበትን አማራ ጭራቅ የሚያደርጉትም አለምክንያት አይደለም። ይህ ክፍፍልና ጥላቻ ሰፍኖ በመቆየቱ ወጣቶች ተከፋፍለው ለጋራ አገራቸው መታገላቀቷቸው ቆይተዋል። ይገደል አሁን ተሞልቷል። ልዩነቱ በጥፋት ላይ ነው። የጋራ ትግል ሰፍኖ ወያኔን ይኸው ብርካት ይዞ ሊጥለው ደርሷል። ወያኔ ይህንን ሁኔታ ገልብጦ ወደ ቀድሞው ለመመለስ ነው ዘመቻው። የአዲስ ጠቅላይ ሚኒስትር ሹመት ሰፊውን ህዝብ የማይመለከት ባልታ ይሉት ወለፈንዲ ቢሆንም የወያኔ ዝየዳ ግን ያው የምናውቀውና የተለቸን የክፍፍል ወጥመድ ነው። ለኦሮሞ ህዝብ እነሆ የእናንተን ሰው ኃላፊ አድርግ ያለውና ተባበሩኝ ትግልንም አቁሙ ለማለት ነው። ሶስት የኦሮሞ ተወላጅ ፕሬዝደንቶች፣ አንድ የወላይታ ጠቅላይ ሚኒስትር ለህዝብ ምንም የጠቀሙት የለምና ከወያኔ ስር ወይኖና ከወንጀሉም ተካፋይ ተጠያቂ ሆኖ የሰራ ሰው ለህዝብ በስፋትም በጥበትም የሚሰጠው የረባ ጥቅም እንደማይኖር ሳይታለም የተፈታ ነው። ነጋሶ ጊዳዳ የኦሮሞን ህዝብ ላይጠቅም ላይጎዳ ላይወጣ ከመለስ ጓዳ የተባለውን ያስታውሷል። ልደቱ የተባለው ከሃዲ በወያኔ ተፈብርኮ እንደ ወያኔ ተቃዋሚ ተሽጦ ለማሳመንም ወር ታስሮና ማንዴላም ተብሎ የወያኔን እርኩስ ተልእኮ ሊያሟላ አገልጋይ የነበረና አሁንም መሆኑን ማስታወስ ይበቃል። ወያኔን ተቃወሙ በሚል የ27 ዓመት ጥላሸት ታሪክ ሊዘነጋ ወይም ሊጠፋ የሚችል አይደለም። የሀገራችን ሰው፣ የጅብ ገበሬ፣ የዝንጀሮ ገልጓይ ሁሉም በየበኩሉ እበላባይ ብሏል። በተሰበሰቡት የዝንጀሮ ዋሻ አንዱ በህዝብም በትግሉም ተጠቅሞ የራሱን የቅርጫ የስልጣን ድርሻ ሊጨምር ሊያበዛ ቢራወጥ ለህዝብ ለመጥቀም ሳይሆን ለግሉ ለራሱ መሆኑን ማጤን ያሻል። ኢህአዴግ የሚለውን ጭንብል ወያኔ በአብላጫው አጥብቆ ሲጠቀምበት መቆየቱ ምስጢር አይደለም። እስቲ እኛም ለጥቂት ጊዜም ቢሆን ተራ ይድረሰን፣ የጥቅማችን አድማስ ይስፋ የሚሉ ብቅ ማለታቸው ለህዝባችን መብትን፣ ዴሞክራሲንና ብልጽግናን የሚያመጣ ሳይሆን በብዛት እበላባዩን የሚያሰፍርብን ነው። መሰረታዊ ለውጥ ካልመጣ ምንም የረባ ለውጥ ሊያመጣ አይችልም። የታደሰ ወያኔ ያውም ከተቻለ ያው ወያኔ አልሸሹም ዞራሉ ነው። የወያኔን መርዝ ከስረ መሰረቱ ማስወጣት ማጥፋት ነው መፍትሄው። እውነቱ መነገር ካለበት ደግሞ ወያኔ በሹምሽሩ የሚያሳየን ምንኛ ህዝብን እንደናቀ ነው። በቀላሉ ህዝብን ሊያታልል የሚችል መስሎታል። አሁንም ንቀት አዘልም እርምጃ ነው። ወርቁ ጎሳን ማንም አይነቃበትም በሚል የሚውጠነጠን ግብዙ መሪያቸው እብሪቱን በሞላ ይዞ አልተቀበረም ያሰኛል። የነ ስፋትና ሌሎቹ ጸረ ኢትዮጵያነት በመገንፈል ላይ ነው። የትግሬ ትምክህተኛ ትዕቢታቸው የትግራይን መገንጠል ሴራቸውን እንዲያዘጋጁት ያደርጋቸው፣ በሌላ በኩል ደግሞ ትግራይ ነጻ ወጥታ እንድትለማ እነ ወልቃይት ጠገዴ ጸለምት ተጠቃለዋልና ትበጣበጥ ኢትዮጵያ ነው መፈክሩ። አንዱን በሌላው ላይ ማስነሳትና ማፋጀት ይህንንም እየሞከሩ ናቸው። ዛፎች የኛ ጠማማ ጎዳን እንዳሉት በዚህ መስክ ወያኔን እየረዱና አገርን እየጎዱ ያሉት የኛው ጠማማዎችን ማሸነፍ ደግሞ ቸል የማይባል ግዳጅ ነው።
በወያኔ ገፋፊነት ወይም በሀገር ጠራቶች ድጋፍ ከየስርቻቸው ብቅ ብለዋል። ጥንፈኛ አቋምን በአፍ ደረጃ አንጠልጥለው ዋና ተልእኳቸው ግን ታጋይ አገር ወዳድ ድርጅቶችን ማጥቃት፣ መከፋፈል፣ ለህዝብ ተቆርቋሪ መስለው ህዝብን ማፈራቀቅ፣ መከፋፈል፣ ወጠኝነትን ማስፈን ሆኗል። በክፋት ሳይሆን በተላላነት ወደ ወያኔ አይነት ዘረኛ ከፋፋይ መስመር የገቡት ይታረሙ ዘንድ ከፍተኛ ጥረት ማድረግ አለብን ማለት ነው። አገራችን ኢትዮጵያ ናት እንጂ ጎጣችን አይደለም። የምንታገለው ለመላው ኢትዮጵያ ህዝብ መብትና ለዲሞክራሲ እንጂ ለተወሰነ ጎጥ አይደለም። የምንዋደቀው ወያኔን በሌላ መልክ በህዝብ ላይ ለማስፈን ሊሆን አይችልም። ለአዲስ ወያኔም ሆነ ለብዝበዛ ስርዓት ስንል መስዋዕት አይታሰበንም። ህይወታችን እኮ የህዝብ ህይወት እኮ ኢትዮጵያ እኮ ክቡር ናቸው። ወያኔ መውጫው ጠፍቶበታል። የከሸፈው ጥይቱን ቢተኩስም ኢላማውን ሊመታ አይችልም። ህዝብን ሲያደናግር የነበረበት ወቅት አክትሟልና ማንም ሊታደልለት አይገባም። አላጋሽ ተብሎ ወደ መቃብሩ ሊገፋ ሊከተት ያስፈልጋል። አሮጌ መጥረጊያ ቤት አያጠራም ነውና ወያኔና የበከላቸው የትግላችን ምላሽ ሰጪ ለውጥ አምጪ ሳይሆኑ ችግራችንን ቀጣይ አስቀጣይ የሚሆኑ ናቸው። አቁ ይነው ወያኔን ለማስወገድ ትግላችን ይፋፋም ይከተል። ሁሉም ደንቃራዎች ይወገዱ።
Yeah.